Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ በዛሬ ምሽት ስርጭታችን ከሚደመጡት መካከል
አሁን ከተመረቀን በኋላ እንድንሰራ የሚያመቻችልን ግቢው በራሱ የሚያመቻችልን ትልቅ ነገር ነው። መልካም እድል ነው። ይህን እንደ መልካም ነገር ነው የሚያየው።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራቂ ተማሪዎችና ቀጣሪ ተቋማት የሚገናኙበትን የስራ አውደ ርዕይ ማዘጋጀቱ ተሰምቷል። ሙሉ ዘገባው በምሽቱ ይደመጣል።
ያቁሳቸ ዳምናም ነበር የዋል ነበር ወቅቱ የገበሬዎችን
በህዝባዊ ወያነ ሓርነት ትግራይ ጦር ተማርከው የነበሩ 5000 የሚጠጉ የሰሜን እዝ የሰራዊት አባላት ሰሞኑን በተከዜ በኩል አድርገው በማዕከላዊ ጎንደር ዞን በየዳ ወረዳ የገቡ መሆኑ ተሰምተዋል። የተወሰኑት የሰራዊት አባላት ስላሳለፉት ጊዜ በምሽቱ ያጋሩናል። እነዚህና ሌሎች ዘገባዎች የተካተቱበትን የምሽት መርሃ ግብር ሀብታሙ ዝዩም እመራለሁ። ኤልያስ አስማሪ ደግሞ በቅንብሩ አብሮን ያመሻል። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አመሻችኋል። የምግብ አቅርቦትና መድኃኒትን የጫኑ በርካታ ተሽከርካሪዎች መቀሌ፣ አዲግራትና ሽሬ መግባታቸውን የኢትዮጵያ መንግስት አስታወቀ። በተለያዩ የትግራይ አካባቢዎች እየተካሄደ ያለው ውጊያ ለሰብአዊ እርዳታ አቅርቦት እንቅፋት ሆኗል በሚል የሚሰጡ አስተያየቶችንም ሐሰት በሚል አጣጥሏል። በሽሽት ላይ ከሚገኙ የሚሊሻ አባላት ጋር አልፎ አልፎ የሚደረግ የተኩስ ልውውጥና ወንጀለኞችን ለመያዝ የሚደረግ ጥረት እንደ ውጊያ አይቆጠርም ሲልም ገልጿል። ዘገባው የእስክንድር ፍሬው ነው። እስራኤልና ሞሮኮ ዩናይትድ ስቴትስ ባደረገችው ሽምግልና ግንኙነት ለመመስረት መስማማታቸው ተነገረ። በቅርቡ 3 የአረብ ሀገራቶች ባህሬን፣ ሱዳንና የተባበሩት አረብ ኤሚሬቶች ከእስራኤል ጋር ግንኙነት መስርተዋል። እስራኤል እንደ አውሮፓን አቆጣጠር በ1940ዎቹ መጨረሻ ወዲህ ህዝባቸው የእስልምና እምነት ተከታይ ከሆኑ አጎራባች ሀገሮች ጋር በተደጋጋሚ ጦርነት ውስጥ መግባቷ ይታወሳል። 95% ስኬት ያሳየውና በግዙፉ የዩናይትድ ስቴትሱ መስራች አምራች ኩባንያ ፋይዘርና በጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮንቴክ የተሰራው የጸረ ኮቪድ ክትባት ሲጠበቅ የቆየውን የዩናይትድ ስቴትስን የምግብና መድኃኒት አስተዳደር ኤፍዲኤን ፍቃድ የሚያገኝበት ሰዓት ቆጠራው ተጀመረ። የድርጅቱ ልዩ አማካሪዎች ቡድን ትላንት ክትባቱ ጥቅም ላይ ይውል ዘንድ በይሁንታ ማጽደቃቸውን ተከትሎ ኤፍዲኤ ክትባቱ ለአስቸኳይ ጊዜ ጥቅም ላይ እንዲውል በዛሬና በነገ መካከል ፍቃድ ይሰጣል ተብሎ በሰፊው ተጠብቋል። ያሉትን አጠቃላይ ሳይንሳዊ መረጃዎች መሰረት አድርጋችሁ ክትባቱ እድሜያቸው 16 ዓመትና ከዚያ በላይ የሆኑ ሰዎች ቢከተቡት ጥቅሙ ከጉዳቱ ያመዝናል ወይ በሚል ለቀረበላቸው ጥያቄዎች ከ22ቱ የኤፍዲኤ አማካሪ ቡድን አባላት 17ቱ ክትባቱ ፍቃድ ያገኝ ዘንድ የይሁንታ ድጋፍ ድምጽ ሲሰጡ፣ 4ቱ የአሉታዊ ድምጽ፣ አንደኛው ደግሞ ድምጸ ተአቅቦ አድርጓል። በአሉታ የመለሱት 4ቱ አማካሪዎች ለምላሻቸው ምክንያት ያደረጉት እድሜያቸው ከ18 ዓመት በታች የሆኑ በክትባቱ ጥናት በብዛት ስላልተካተቱ በ16ና በ17 ዓመት ታዳጊዎች ላይ መከተብ ሊኖር የሚችለው ውጤት በበቂ አይታወቅም የሚል ነው። የዩናይትድ ስቴትስ መንግስት 6.4 ሚሊዮን ሰው በሚከተብበትን የመጀመሪያው ዙር የክትባት መድኃኒት በተለያዩ የሀገሪቱ ክፍሎች ህሙማንን በመርዳት ላይ ለሚገኙ የሕክምና ባለሙያዎች በአፋጣኝ እንደሚልክ ይጠበቃል። የክትባቱ ውሳኔ የተሰማው ዩናይትድ ስቴትስ በአንድ ቀን በኮሮና ሳቢያ ህይወትን ባጣ ሰው ቁጥር ሌላ አዲስ ሪኮርድ ካስመዘገበች በኋላ ነው። በያዝነው ሳምንት መጀመሪያ በአንዲት ጀንበር እድሜ የተመዘገበው በኮቪድ-19 ለህልፈት የተዳረገ ሰው ቁጥር 3100 ሰው ደርሷል። የጆን ሆፕኪንስ ዩኒቨርሲቲ እንዳመላከተው እስከ ትላንት ምሽት ባለው ጊዜ በዩናይትድ ስቴትስ ለኮቪድ-19 የተጋለጡት ሰዎች ቁጥር 15.5 ሚሊዮን ሲደርስ የሟቾች ቁጥርም 291,000 ደርሷል። አድማጮች፣ ለአርብ ምሽት የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ትኩስ መረጃዎችን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሃሪክ የማህበራዊ መገናኛ ገጻችን ጥሩ አማራጭ ነው። ወደ ቀዳሚው ዘገባ እናምራ። የከፍተኛ ትምህርት ተቋማት የሚያስተምሯቸው ተማሪዎቻቸው ጤናማ ስልጠና ላይ እንዲያተኩሩ በማድረግ ብቁ እንዲያደርጓቸው የሳይንስና ከፍተኛ ትምህርት ሚኒስቴር ዴኤታ ዶክተር ሳሙኤል ክፍሌ አሳስበዋል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራቂ ተማሪዎች ከስራ ቀጣሪ ተቋማት ጋር የሚያስተዋውቀው የስራ አውደ ርዕይ በተከፈተበት ወቅት ነው ይህንን የተናገሩት። ሙክታር ጀማል ተጨማሪ አለው።
ተማሪዎችን አስተምሮ ማስመረቅ ብቻ ሳይሆን ስራ ማስቀጠርንም የተቋሙ ዓላማና ተልኮ አድርጎ የያዘው የአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ዛሬ በቅጥር ግቢው ያዘጋጀው የሥራ ዕድል አውድ ራዕይ የተለያዩ የሠራተኛ ቀጣሪ ድርጅቶችና ተመራቂ ተማሪዎች አንድ ላይ የሚገናኙበት መድረክ ነበረ። በዝግጅቱ ላይ ከ50 በላይ ድርጅቶች የተሳተፉ ሲሆኑ የተሻሉ ተማሪዎችን የሚመለምሉበት ድርጅታቸውንም የሚያስተዋውቁበትም ጊዜ ሆኖላቸዋል። መሰል ዝግጅቶችን ማሰናዳት ተማሪዎች የወደፊት ዕጣ ፈንታቸውን እንዲለዩበትና ግንኙነትንም እንዲያዳብሩ ትልቅ መንገድ ይከፍታል ብለዋል የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ለሚ ጉታ። ዶክተር ለሚ እንዳሉት ተማሪዎቹ የትም ተቋም ላይ ተፈላጊ ሆነው በተወዳዳሪነት እንዲቀጠሩ ከመሰረት ጀምሮ ይሰራል ብለዋል። ካለፉት ዓመታት አንጻር ከዓመት ዓመት የተማሪዎቻችን የተቀጣሪነት አቅም እየዳበረ መጥቷልም ሲሉ ተናግረዋል።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያስቀመጠውን ግቦች ለማሳካት ተማሪዎች ከተመረቁ በኋላ የሚጠበቅባቸውን የስራ መስክ በሚገባ እንዲገነዘቡና በእውቀታቸውና በክህሎታቸው ራሳቸውን ብቁ አድርገው እንዲገኙ ለመርዳት ተከታታይ የስራ ምክር አገልግሎት መስጠት አስፈላጊ በመሆኑ በደብረሎጂ ማስተባበሪያ ቢሮ ስር የክሬር አገልግሎት ማዕከል አቋቁሞ በርካታ ስራዎችን በመስራት ላይ ይገኛል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያስቀመጠው የተማሪዎች መቀጠር ምጣኔ ካለው አማካይ 71.5 በትሬዘር ስቴዲ የተረጋገጠ ነው። በ2013 ዓ.ም ወደ 85 የማሳደግ አንግቦ እየተንቀሳቀሰ ሲሆን ለዚህም ግብ የሚለሙ ስትራቴጂዎችን ነድፎ እየተንቀሳቀሰ ይገኛል።
ዘንድሮ ከኮሮና ቫይረስ ስርጭት ቆይታ በኋላ ወደ ትምህርት ገበታቸው የተመለሱት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ከ1000 በላይ የሚሆኑ ከሳምንት በኋላ ይመረቃሉ ብሎ ዩኒቨርሲቲው እየተሰናዳ ይገኛል። እነዚህ ተመራቂዎች መሰል ዝግጅት ለነሱ ሰርግና ምላሽ መሆኑን ነው የሚናገሩት። ከዚህ ቀደም ሲቀስሙ የነበረውን እውቀት ወደ ተግባር የሚመነዝሩበት ጊዜ በመድረሱ ከማጋ ምን መስራት እንደሚችሉ የሚታጩበት ጊዜ መሆኑንም ተናግረዋል።
ይህ ስሜ ሄራ እንድረታ ነው የሚባለው። የአፕላይድ ባዮሎጂ 4ኛ ዓመት ወይም የዚህ ዓመት ተመራቂ ተማሪ ነኝ። የተለያዩ ኤክስፒሪየንስ ያላቸው ካምፓኒዎች አሉ እኛን ለመቅጠር ማለት ነው። ስለዚህ የትኛው አዋጭና ወደፊት ህይወታችንን የምንቀይርበት አማራጭ የምንወስድበት ኤክስፖ ነው። እሱ ለመሳተፍ ሁላችንም ዝግጁ ሆነናል። እንደ ዲፓርትመንቴ የወሰድኩት ኮርስ አፕላይድ ባዮሎጂ ነው። ፋክተሪዎች፣ የተለያዩ ላብራቶሪ ሴንተሮች እና አብዛኛዎቹ ሄልዝ ላይ ወይም ደግሞ ጤና ላይ መሰረት ያደረጉ እንትኖች ናቸው እኔ ሊቀጥሩ የሚያስቡት። በጣም ሹር ነኝ በራሴም ስለምታወምን እና ይቀጥሩናል ብዬ አስባለሁ። ለእነሱ ሞር ጥቅም አለው። በተማርኩት ፊልድ ቢቀጥሩኝ በጣም ብቁ ሆኜ ልሰራ ዝግጁ ነኝ።
ናትናኤል አየለ እባላለሁ። የኬሚካል ኢንጂነሪንግ ተማሪ ነኝ። አንድን ነገር ያው የተማርነውን ነገር በጆብ ኤክስፖ ራሳችን ዴቨሎፕ ለማድረግ በጣም አሪፍ ነው። ጆብ ኤክስፖ ደግሞ ለኛ አሪፍ ነገር ነው፣ ለሞቲቬሽንም በጣም አሪፍ ነው። ከዛ ደግሞ አልፎ አሁን ከተመረቅን በኋላ እንድንሰራ የሚያመቻችልን ግቢው በራሱ የሚያመቻችልን ትልቅ ነገር ነው። መልካም እድል ነው። ይህን እንደ መልካም ነገር ነው የሚያየው። ኦልሬዲ አሁን ለይቻለሁ የቱ ጋር እንደምወዳደር የትኛው እንደምጠቅመኝ። በተማርነው አካሄድ ደግሞ ከሆነ ብዙ ኢንዱስትሪዎች ይጋብዙናል። እንደ ኬሚካል ኢንጂነሪንግ ብዙ ኢንዱስትሪዎች ይጋብዙናል። ለምሳሌ አሁን ሱገር ፋክተሪዎችን ብንወስድ ሶፍት ድሪንክ እና ትልቅ ነገር እንድንሰራ አበረታተውናል ማለት ነው። አሪፍ ነው። አሁን ብዙ እንትኖች ኢንዱስትሪዎች አሉ ማለት ነው። ለነዛ ደግሞ ጥቅም አለ።
መሰል መድረኮች ስራና ሰራተኛን፣ ባለሙያና ኢንዱስትሪን፣ በተለያዩ ቦታ ያሉ ባለጉዳዮችን አንድ ላይ የሚያገናኝ መሆኑን የተናገሩት የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ በሌሎች ዩኒቨርሲቲዎች ውስጥም ተመሳሳይ መድረኮች ተስፋፍተው ይቀጥላሉ ብለዋል። መሰል መድረኮች ለሁሉም ባለድርሻ አካላት የየራሱ ጥቅም እንዳለውም አብራርተዋል።
የስራ ባዛርና ኤክስፖ በዚሁም መሰል መድረኮች ለዩኒቨርሲቲዎች የትምህርት ጥራታቸው መልሶ እንዲፈትሹ፣ የፕሮግራሞቻቸውን ተገቢነት መልሶ እንዲያዩ፣ የምሩቃኖቻቸውን ምሉእነት እንዲገመግሙ እድል ይፈጥርላቸዋል። ለኢንዱስትሪዎች እና ለቀጣሪዎቻችን የትምህርት ተቋማት ያላቸውን ዝግጅት ያላቸውን አቅም በምን መልኩ ሳይንሳዊ መፍትሄዎችን ከትምህርት ተቋማት በማግኘት ለኢንዱስትሪዎቻቸው ስኬት፣ ለኢንዱስትሪዎቻቸው ተወዳዳሪነት፣ ለኢንዱስትሪዎቻቸው ዘለቄታዊ ጥቅም ማግኘት እንደሚችሉ እድል ይፈጥራል። ለእጩ ምሩቃን የስራ ባዛርና ኤክስፖ የአንደኛው የህይወት ምዕራፍ ማጠቃለያ፣ የሁለተኛው የህይወት ምዕራፍ መጀመሪያ ድልድይ የስራ ባዛርና ኤክስፖ በኮርስ ተደራጅቶ ከሚሰጥበት እውቀት ከሚገበኝበት ዩኒቨርሲቲ ወደ ሰፊው የልምድና የተሞክሮ ዩኒቨርሲቲ የሚሸጋገሩበት የአድሚሽን ቀን።
በመድረኩ ላይ አነቃቂ ንግግሮችን የሚያደርጉ ባለሙያዎችና በህይወት ውጣ ውረድ ስኬትና መሰል ገጠመኞች ላይ ተመክሯቸውን ያጋሩ ባለሙያዎች ተጋብዘው ለእጩ ተመራቂዎች መልእክት አስተላልፈዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በህወሓት ተማርከው የነበሩ 5000 የሚጠጉ የሰሜን እዝ የሰራዊት አባላት ሰሞኑን በተከዜ በኩል አድርገው ወደ ማዕከላዊ ጎንደር ዞን በየዳ ወረዳ የገቡ መሆኑን የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። የወረዳው ህዝብም በእግራቸው የመጡትን የሰራዊት አባላት እያገዘ እንደሆኑም ተሰምተዋል። በየዳ የገቡ የሰራዊቱ አባላትም በህወሓት ታጣቂዎች ከተማረኩ በኋላ የገጠማቸውን ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች።
50 አለቃ መብቱ ጽጌ በሰሜን እዝ የ8ኛ መካናይዝ ክፍለ ጦር አባል እንደሆኑ ይናገራሉ። የነበሩበትም ቦታ አዲ ሀገራይ የተባለ ነበር። ጥቅምት 24 ቀን በሰራዊቱ ላይ የደረሰውን እንዲህ ያስታውሳሉ።
ዳጉሳቸ ዳምናም ነበር የዋልነው በወቅቱ የገበሬዎችን አርሶ አደሮች ምናምን እያገዝን ያው ሌሊት መጥተው ነው ያሰሩ። ተኩስ ከፈቱብን። ያው ከምኝታ ተነስተን ለመከላከል ሞከር ውጊያ ላይ ከቆየን በኋላ እጅ ነው የሰጠ ነው እኛ ማለት ነው።
የት ቦታ ነው የነበርከው?
አዲ ሀገራይ የሚባል ቦታ ነው።
እዛው ነው ውጊያውን ስታካሄዱ የነበራችሁ?
አዎ እዛው ነው።
ምን ያህል ቀን?
በተከታታይ ያው በቃ አንድ ሳምንት የሚሆን ነው እዛ ስንዋጋ የቆየ ነው። ከዛ ያው ማቴሪያል ለኛ ከበላይ አካል ጋር የነበረው ግንኙነት አቋርጠው ስለነበር በቃ የሰራዊቱ የግንኙነት ሁኔታ ተቋርጦ ነበር። ከዛን አማራጭ ስለሌለን እጅ ነው የሰጠ ነው እኛ ማለት ነው። ማቴሪያልም ያው ስትኳሽ ምናምን ጨርሰን ነበር። እጅ ነው የሰጠ ነው በኋላ ማለት ነው።
እጅ ከሰጣችሁ በኋላስ?
አክሱም ዩኒቨርሲቲ ግቢ ውስጥ ነው ያስገቡን ሸክፈው ማለት ነው። ይሄ ትግራይ መከላከያ ሰራዊቱ ናቸው ትቀጥላላችሁ ነው ያሉን። እኛ ጋር ደግሞ ያው የሚፈልግ ሰው እንደሌለ ወደ አሁኑ ነገር ናቸው ማለት። ከዛ አክሱም ከዛ የኛ መከላከያ በኋላ እየተቆጣጠረ እየተጠጋ ሲሄድ ከአክሱም ዩኒቨርሲቲ ያሸሹና ጉያ የምትባል በረሃ ቦታ አለች፣ እዛ ወሰዱ።
ምን በእግራችሁ ነው የሚወስዷችሁ?
አይ እስከዛ በመኪና ነው። ከዛ ቦታ ላይ ቆይተን አሁንም እዛም ቦታ ላይ ያን ጥያቄ ድጋሚ ያነሱልን ወደ ቤታቸው ይሸኛቸዋለን ብለው አብያዲ የሚባል ቦታ አለ፣ ከተማ ነው ይሄ፣ እዛ ጋር ነው ያስገቡ። ከዛ አብያዲ ቦታ ከገባን በኋላ እኛ የመጨረሻ ዙር ነበር ነው የተወሰኑ ሰዎችም ወደ እንትን ሸኝተዋል። ከዛ እዛ ቦታ ላይ የእኛ ሰራዊት አሁንም ያን ቦታ እየተቆጣጠረ ሲመጣ እኛን እዛ ቦታ ላይ ውጡ ነው ያሉ። ወዴት ልትወስዱ ነው ስንላቸው ልንደብቃችሁ ነው ያሉ። ከዛ አይ እኛ እዚህ ቦታ ላይ መውጣት አንችልም፣ እግራችን መሄድ አንችልም ምናምን ነገር ስንል ልዩ ኃይል ምናምን አመጡና አይ ዘው እርምጃ እንወስድባቸዋለን ማትወጡ ከሆነ ነው የተባለ። ከዛ አማራጭ ስለሌለን ወጣ።
እንዲህ ሁለትና ሶስት ቦታ ሲያመላልሱን ቆይተው መጨረሻ ላይ በምንሄድበት የአስፓልት መንገድ ላይ ከበስተኋላችን የሲኖትራክ መኪና መጣ። ሰራዊቱንም እየገጨ ያለፈ ሲሆን ቶክስም ከፈቱብን። 7 የምንሆነው ወደ ገደሉ ዘለን ገባን ይላሉ 50 አለቃ መብቱ ጽጌ።
መጀመሪያ ወደ ነበርንበት ጉያ የሚባል መስመር አለ፣ ወደዛ መስመር ወደ ቆላ ተንቤን መሰለኝ፣ በዛ ጉዞ ነው፣ በጣም ሩቅ ጉዞ ነው። በእግራችን አስጓዙ ወደ 40 ኪሎ ሜትር የሚሆን ማለት ነው።
እዛ ቦታ ከሄድን በኋላ ጨልሟል። በግምት ያስ ወደ 2 ሰዓት አካባቢ ሆነ። ከዛም በኋላ መብራት የለውም ምንም የለው ሲኖትራክ አምጥተው ካስፋልት እንዲያጠጡ ምናምን አሉና በሲኖትራክ ነው እዛ በኋላ መደፍጠጥ የጀመሩት። ከዛ ለማምለጥ የሞከረውንም ያው አላት በጥይት ያው ከጎን ከኋላ ከፊት አለ ጎንና በጎን ደግሞ ገደል ነው ቦታ። ያው በቃ ለጋታኒ ገደል ስለነበር እኔም በገደሉ ጋር ነው አምልጬ ነግሬ እንደውም አድርገን ነው ተንከባለን። እንደውም የተወሰኑ ልጆች ቆስለው እንደሆን የተረፍናለን እዛ አብረን የገባን ማለት ነው።
ገደሉ ሩቅ ነበር?
ገደሉ ያው እንትን ነው ከጫካ እና ይሄ እርከን ነገር ያለው ገደል አለ። ከዛ ይዘን ከአንደኛው እርከን ታርካለሽ እንደገና ደግሞ ወርደሽ ከሌላኛው እርከን ታርካለሽ። ከዛም በኋላ ብታች ልቅ የተወሰነ አሸዋ ምናምን ስለነበረው ነው እዛ ላይ እንዳጋጣሚ ስላረፍ እዛ ጋር በዛ ነው የተረፍኩት። ራሱ
ከኋላ በሲኖ ትራክ ነው መጣው የወጣብን ብለኸኛልና ሰራዊቱም ብቻ ነው ወይስ ደግሞ የሰራዊቱ ቤተሰቦች ህፃናት ሴቶችም አሉ?
አው የአራት አመት ልጅ አለች አንዲት ቀኝ እንደውም ሽኮኮያልናት እንትን ይያል ነበር። እንደዚህም በቃ ህፃናቶችም አሉ እዛ እኛ ጋር ሲቪል ሰራተኞች አሉ። የሲቪል ሰራተኞች ነበሩ እንደገና ደግሞ ከ ሰራዊቱ ጋር እዛ ባል ምናምን የነበራቸው የሉም። ባሎቻቸውን ለመጠየቅ መጥተው ከዛ እዛው የነበሩ ከዛ እነሱ ጋር እንለያይም ብለው እዛው ጋር የነበሩም ነበሩ። እነሱም ሁሉ አስታውሳለሁ አብረት ዞ ላይ። ከዛም በኋላ መጨረሻቸው ምን እንደሆነ ግን አላውቅም።
ምን ያህል ትሆናላችሁ
እንደዛ ሲያደርጉት ወቅቱ ብቻ እንትኑ ቁጥሩ ነው ያው እኔ በእንትን አላውቀውም ግን በርከት ያለ ሰው እንደነበር ነው ከዞሮ ዞሮ ወደ 2000 የሚጠጋ ይመስለኛል በእንትን ማለት ነው።
ከስድስት ቀን በኋላ ተጉዘን በየዳ ወረዳ ደረስ ይላሉ 50 አለቃ መብቱ ጽጌ።
ምሳት አካባቢ ነው በየጫካው ተሸጉጠን ስለነበር ከዛ ተገናኝተን እዛ እኛ መሆናችን እንትን ስናደርግ በረሃ ገብተን ነው የመጣን ማለት ነው። መጨረሻ ላይ ደግሞ ተያዝ ከዚህ አካባቢ ያስን እዛ ታስረን ያለን ሸኝተውን ነው ሂዱ ተብለን ነው የሚል ምክንያት ፈጠርንና እነዛ ተነጋግረን ቀጥታ ቀስተን ነው ካልን ሊገሉት ያለን አማራጭ በቃ ሂዱ ብለው ነው የሚል ምክንያት ፈጠርንና ማለት ነው። ወደ ኋላ ተው ስለነበር ማጣራት አይችሉም እነሱ ወደ ኋላ ተመልሰው ማለት ነው። ብዙ ነገር እንትን አደረጉ። ከዛ የሆኑ ለእኛ እንደው የሚከራከሩልን ሁለት ሚሊሻዎች ነበሩ ከነሱ እነዛ ተከራከሩልን ነው ራሱ እንደውም መጨረሻ ይገደሉ ምናምን ብለው አይ እነዛ ሰዎች አይሆንም ብለው እነዛ ተከራከሩልና መጨረሻ ላይ ያው ተሻገሩ በቃ ሂዱ ብለውን እነዛ ተሻግረን ይገባ ማለት ነው። ከዛ አማራ ክልል ነው የገባ ነው። ህብረተሰቡ ያው በሚገባ እስከታች እስከተከዜ ድረስ መጥተው ከዛ ያው በቃ ምግብም ውሃም ሁሉ ነገር ይዘው ከዛ የቆሰልነው እግራችን ሁሉ አስረው አሽተው ሁሉ ከዛ በአግባቡ ተንከባክበው እዛ አድርሰውናላ።
ምክትል መቶ አለቃ አስፋው እያሱ ሲርና ሴሮ በተባለ አካባቢ ከጥቅምት 24 እስከ ህዳር 2 ድረስ ውጊያ ላይ እንደነበሩ ይናገራሉ። መገናኛ በመቋረጡ የትጥቅም ሆነ የስንቅ አቅርቦት ማግኘት እንዳልተቻለ ከዛም የተወሰኑ ታጣቂዎች መማረካቸውን ይገልጻሉ። ከሌሎች የታገቱ የሰራዊቱ አባላት ጋር ሆነን አሳልፈናል ያሉትን ስቃይ እንዲህ ይገልጹልናል።
በጥቅምት 24 ጀምሮ ያው ህዳር እስከ 2 ተዋግተን ነበር። ከዛም ዛ ወደ አክሱም ወሰዱ። ከአክሱም ደግሞ መልሶ ጉያ የምትበለ ወደዛ መጡ። ከዛ በኋላ እንደገና ደግሞ የአብያዲ ኮሌጅ ወሰዱ። ከኮሌጅ ደግሞ እያመጡ ያው ማታ ከዛ ወጣን ወደ እንትን እያመጡ ነበሩ። በእግር እየመጣን ነበረ። ከዛ በኋላ ያው መጨረሻ 2 ሰዓት አካባቢ እንደገና ያው ሲኖትራክ ከኋላ መጡና ከአስፋልት እንዳትወጡ አለ። ሰው ያው አስፋልት ላይ እየሄደ እያለ ከኋላ ሲኖትራክ መጣ። በቃ መርገጥ ጀመረ። እኛ በቃ ሰባትንን ያለ ነው ያው ወደ ገደል ገባ። ሾልክን ወደ ሰባታችን በዛ ነው የመጣነው።
ምክትል መቶ አለቃ አስፋው በበየዳ ወረዳ በደሊብዛ ከተማ ነዋሪዎች የተደረገላቸውን ድጋፍ አመስግነዋል።
ተከዜን ካለፈን በኋላ ያው አማራ ክልል እንደገባን ያው ምንም ራብም የለም ምንም የለም። የእግዚአብሔር ይባረካችሁ ያው ብዙ እንትን አድርጎ ነው።
የበየዳ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ወረታው ደምስ ግተው የነበሩ የሰራዊት አባላት እስካሁን 5000 እንደሚሆኑ ይናገራሉ።
ከ19 ጀምሮ ነው መግባት የጀመሩ። የመጡበት ተከዜ ነው በመኪና ዋጋ ተከዜ ድንበር ያወርዱ የጣላቸው። ከዛ በኋላ ግን 60 ኪሎ ሜትር የሚሆን የሆነ ተራራ ቦታ በእግራቸው እየተጓዙ አብዛኛዎቹ ወድቋል። ቁስለኞች የበየዳ ማህበረሰብ በዛ ሲሰማ ወርዶ ሄዶ በስትሬቸርም እየተሸከመ ወደ መስመር ወዳለበት አደረሳቸው። ኋላ ወረዳው መኪና ዞኑን ጋራና ክልል ከመንግስት ጋር ተነጋግሮ መኪና መጣ። በመኪና ያስመጣው ረዳ ሲገቡ ግን ህዝቡ በጣም በከፍተኛ አቀባበል ላይ ተደረገላቸው። ትናንትናቶ አርባ ሰባት ገብተዋል። ደግሞ እስካሁን ወደ 5000 አካባቢ በእኛ ወረዳ አድርጎ አልፎ ሄዷል። በአንድ ቀን ወደ 3000 ምናምን ወረዳው ላይ ገብቷል።
የበየዳ ወረዳ ድሊብዛ ነዋሪ የሆኑት አቶ ታጀበው ሽበሺ ለሰራዊቱ ጥሩ መስተንግዶ ማድረጋቸውን ይናገራሉ።
ከገቡ በኋላ ምግብ እስካሁን አልተቋረጠም። በባለፈው ከተላኩት ከአራት ሺህ ምናምኖቹ ጋር ምግብ አዘጋጅተን ምን ብለን ተቀበልናቸው። በባለፈው ትምህርት ቤት ላይ ነበር ፎም ጥለን ምናምን የምናስተኛቸው የነበር ሌሎችን፣ እነዚህ ደግሞ አልጋ ተከራይተን አሳደርናቸው።
የሰራዊቱ አባላት ዛሬ ወደ ደባርቅ መሸኘታቸውንም ገልጸውልናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አለማየሁ ባልቻ የጄአይ አርትስ መስራች ነው። የግራፊክስና አኒሜሽን ባለሙያ ሲሆን ስራዎቹ ልዩ የሆኑ የኢትዮጵያ ስዕሎችንና የከተማ ህይወትን የሚያስቃኙ ናቸው። በማህበራዊ መገናኛዎች ላይ ብዙ ተከታዮችንም እያፈሩ መጥተዋል። ኤደን ገረመው ከአለማየሁ ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች።
አለማየሁ ባልቻ ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን አለማየሁ በተለመደ መልኩ ቀለምን በብሩሽ ከማዋሃድ ይልቅ ምርጫ ያደረገው የዲጂታል ህትመትን ነው። የግራፊክስ ጥበብንና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ወይም ቪዥዋል ስቶሪ ቴለር ሆኗል።
መጀመሪያ ዲግሪ አዲስ ኮሌጅ ነበር የተማርኩት፣ አርክቴክቸርና አርባን ፕላኒንግ። እዛ ላ ማስተር ዲግሪን ደግሞ በሀውዚንግ ሶስቴይነብል ዴቨሎፕመንት ልደታ ዩኒቨርሲቲ የአይኤፒሲ ነበር የተማርኩት። በዛ ጊዜ ላይ ነበረ ሞር የስዕል ፍቅሬን ያወጣሁት ወይም ደግሞ የዲጂታል ፔንቲንግ የሚባለውን ኮንሴፕት ያገኘሁት ጊዜ ማለት ዩቲዩብ ቪዲዮዎች እያየሁኝ የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ሁሉም ነገር የሚታየው እና በኮምፒውተር መሳል የሚባለው ኮንሴፕት በቃ በጣም ነበረ የገረመኝ ነበረው እና ይህን ነገር መማር አለብኝ መስራት አለብኝ ጊዜ ነበር የተነሳሳሁት የነበረው። ትምህርት እስከምጨርስ ድረስ ጠበኩኝና ስጨርስ ዲጂታል ፔንቲንጎች ለመስራት ታብሌት ያስፈልግኝ ነበረ። እንደ ግማርጊ አግኝቼ ጀመርኩኝ ማለት ነው። እንጂ ወደ 2011 አካባቢ ነበረ፣ በፈረንጅ አቆጣጠር 2012 ነበር የጀመርኩት። በዛ ጊዜ ነው ጄ አይ ኒድ አርት የሚባል የፌስቡክ ፔጅ ከፈትኩት የነበረው። የተለያዩ የኢትዮጵያን ቲም የሆኑ ስዕሎች ነበረ የምሰራው የነበረው። እስካሁን ድረስ እሱም ላይ ነው የምሰራው ማለት ነው።
አለማየሁ ስነ ህንጻ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት። በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጭ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት።
ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ ነበር የሚገባት የነበረው። ያው የአርክቴክቸራል ስራዎች እየሰራሁኝ ማታ ማታ ነበረ ስራ የነበረው። በዛ ጊዜ ገና የጀመርኩኝ ነበረ፣ ራሴንም ያስተማርኩኝ ስለነበረ የተለያዩ ሶሻል ሚዲያ ላይ ነበረ የምለቀው የነበረ። ለምን አመት ልይ ነበረ እንጂ እንደ ስራ ማስቤውም አልነበረም። ግን ሰዎች እያዩ ይህን ስራልኝ ያለሁኝ ይችላለሁኝ እያሉ የተለያዩ ስራዎች መጡ እና እንደዛ አድርጌ መስራት ጀመርኩኝ። የፍሪላንስ ስራ ጀመርኩኝ ማለት ነው። ግን ከዛ ላይ ከትላልቅ ክላይንቶች ጋር መስራት ጀምር ደረሰኝ ስለሚያስፈልጋቸው ተደራጅቼ ቢሮ መጥፈቅ ነበረብኝ። እንደዛ ከፍቼ 2015 ፈረንጅ አቆጣጠር ነበር የከፈትኩት የነበረው። ለአንድ አምስት አመት በቃ ሙሉ በሙሉ ላይሰንስ ዶሚ እየሰራሁኝ ነው ማለት ነው።
የፕላኔቶችን በፀሐይ ዙሪያ ያለ የማያቋርጥ ዙረት ለማሳየት ሰፌድን ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል፣ የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮችና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይ ኒድ አርትስ ወይም ከአለማየሁ ባልቻ ስራዎች መካከል ጥቂቶቹ ናቸው። አለማየሁ በዋናነት ለሰዎች ስነ ልቦና ቅርብ የሆኑ ስራዎች ላይ እንደሚያተኩርም ይናገራል።
የሚሰራቸውን ስራ ሰው ብሌት ማድረግ የሚችላቸው ነገሮች ብዬ ነው የማስባቸውን ነገር። አንድም አኒሜሽን የሰራሁት ነበረ። እሱም ሁሉም ሰው ታክሲ ሲጠብቅ ታክሲ ረዳትን የሚጠራ ቦታ አለ፣ ሜክሲኮ ምናምን እያለ ሊሆን ይችላል እና በሱ ላይ ትንሽ ቀልድ አድርጌ ለማድረግ ሞክሬ ነበር። ና የታክሲ ኦሎምፒክ ብዬ እንዴት ይመስላል አድርጌ የታክሲው እግር ኳስ ሜዳ ላይ ሆኑ ሰዎች ሲመጡ እንዴት የታክሲ ረዳቱ እንዴት እንደሚያስገባው በቃ መጣሽ የመጣ ነው ፓሲንጀሩ የመጣ ነው ማንቀጥ ባቆ ዳርቆ ማን ደስ አይል ከሰሩ ለተሚያደርጉ አይነት አንሽ ለምሳሌም ሙከራን በዛ ነገር ተንፈጥ ሙከራ
የራስን ቀለም ይዞ ለመውጣትና ድርጅትን ለማስተዋወቅ ማህበራዊ ሚዲያው ትልቅ ሚና እንዳለውም ነው አለማየሁ የሚገልጸው።
በጣም ትልቅ ፓወር ነው ያለው ሶሻል ሚዲያ። በተለያየ ሚዲያ ስራ ላይ አሁን በየጊዜው ፖስት እያደረኩኝ ስለሆነ የተለያየ ሰው ነው የሚያየው። እነሱም እያዩ አንድ ስራ ሲመጣ አንተ ምን ሰራ ብቻ ካለው ቆይ ያው ቼንተስ የሚባል ቆይ ልላክልህ ነው። በዛ መሰረት ነው አሁን ብዙ ስራዎች የሚመጡልኝ በሶሻል ሚዲያ ዙሪያ ነው።
የጂአይ አርቲስት መስራች አለማየሁ በዚህ ዘርፍ ላይ የሚሰማሩ ወጣቶች የፈጠራ ድፍረት እንዲኖራቸውና ያመኑበትን ነገርም ቢሰሩ ውጤታማ እንደሚሆኑ ጠቁሟል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አብረን ስላመሸን ደስ ብሎናል። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበረን። የዕለቱ የመርሃ ግብሩ አርታኢ ደግሞ ሰለሞን አባተ ነበረ። መልካም ምሽት ይሁንላችሁ። Yeah.